Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚደመጡት ዘገባዎቻችን መካከል በቤንሻንጉል ጉሙዝ የታጠቁ ኃይሎች ንጹሐን ዜጎችን መግደላቸውን የክልሉ መንግስት አስታውቋል።
ሟች ቁጥር የተባለው ባስ ውስጥ የነበረው ሰው ነው። ሙሉ በሙሉ ጠፍቷል ማለት ይቻላል። ያው ወደ 40 የሚሆን ንጹሐን ዜጎች ላይ ነው ጉዳት የደረሰው።
የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ ጋሹ ዱጋስ ናቸው። ዝርዝር ዘገባው ቆየት ብሏል። በሌላ ዜና በአማራ ብሔር ተወላጆች ላይ ዘር የለየ በደል እየተፈጸመ ነው በሚል በዋሽንግተን ዲሲ ከተማ ሰላማዊ ሰልፍ ተደርጓል።
ኢትዮጵያ ውስጥ በአማራ ሕዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጨፍጫፊዎቹም ለሕግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምጽ ለማሰማት ነው።
ከሰልፉ አስተባባሪዎች አንዱ የሆኑት አቶ ተመስገን መንግስቱ ናቸው። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ቅንብሩን ያከናውናል። በመቀጠል ደግሞ ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። በቤንሻንጉል ጉምዝ መተከል ዞን ድባጤ በንጹሃን ዜጎች ላይ ጥቃት ያደረሱ ከ20 በላይ የጸረ ሰላም ኃይሎችን መደምሰሱን የክልሉ መንግስት አስታወቀ። የክልሉ የሰላም ግንባታና ጸጥታ ቢሮ ኃላፊ ከ40 በላይ የሆኑ ንጹሃን ዜጎች ህይወት መጥፋቱን ገልጸው የተገደሉትም በህወሓት ተላላኪዎች በሆኑ የጉምዝ ተወላጆች መሆኑን አረጋግጠናል ብለዋል። ዘገባውን ያደረሰን ናኮር መልካ ነው። 48 የጤና ባለሙያዎች በዛሬው ዕለት አገልግሎት ለማበርከት ወደ ግንባር ማቅናታቸው ታወቀ። የአዲስ አበባ ምክትል ከንቲባ አዳነች አቤቤ ሐኪሞቹ ለመከላከያ ሰራዊት ሙያዊ ድጋፍ ለማድረግ በመወሰናቸው ምስጋናቸውን አቅርበዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። እስራኤል በምስራቅ ኢየሩሳሌም 1200 ቤቶችን ለመገንባት የያዘችውን እቅድ እንደገፋችበት አስታወቀች። እቅዱ ቤተልሔምንና ምስራቅ ኢየሩሳሌምን የሚከፋፍል በመሆኑ መጪውን የፍልስጤምን መንግስት አዳጋች ያደርገዋል በማለት ፍልስጤማውያን አስተያየት ሰጥተዋል። አዲሱ የእስራኤል እቅድም በእስራኤልና በአሜሪካ ተመራጩ ፕሬዚዳንት ጆ ባይደን አስተዳደር መካከል ውጥረትን ሊፈጥር ይችላል የሚል ስጋትም ተንጸባርቋል። በሌላ ዜና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ 2 ሳምንት ሊሞላው ከተቃረበው ፕሬዚዳንታዊ ምርጫ ውጤት በኋላ ትላንትና ለመጀመሪያ ጊዜ ጆ ባይደን አሸንፈዋል ብለው የተቀበለ የሚመስል ንግግር ከተናገሩ በኋላ መልሰው ደግሞ ጆ ባይደን ማሸነፋቸውን እንዳልተቀበሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው በተደጋጋሚ ማስረጃ በሌለበት የተሸነፍኩት ምርጫው ስለተጭበረበረ ነው እያሉ ይገኛሉ። በኮቪድ-19 መከላከያ ክትባት ፍለጋ ጥረት ውስጥ አሁንም አዲስ መልካም ዜና ተሰምቷል። የዩናይትድ ስቴትሱ ሞዴርና ኩባንያ 3ኛውና የመጨረሻው ምዕራፍ የሰው ላይ ሙከራ ክትባት ውጤት 94.5% ውጤታማ ሆኖ መገኘቱ ታውቋል። ክትባቱ ግዙፉ ማሳቹሴትስ የሚገኘው የመድኃኒት ኩባንያ ሞዴርና እና ከዩናይትድ ስቴትስ መንግስት የአለርጂና የተላላፊ በሽታዎች ኢንስቲትዩት ጋር በመሆን እየተሰራ ይገኛል። ባለፈው ሳምንትም እንዲሁ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመን ባዮ ኢንቴክ ጋር ሆኖ የሰራው ክትባት ትልቅ ውጤት ማስገኘቱም ይታወሳል። የዩናይትድ ስቴትሱ ጆንሰን ኤን ጆንሰንም በሰራው ክትባት ላይ የመጨረሻ ደረጃውን የሰው ልጅ ሙከራ እንግሊዝ ውስጥ እንደሚጀምር አስታውቋል። በዓለም ዙሪያ በኮቪድ-19 የተያዙ ሰዎች ቁጥር ከ54.5% ማለፉን፣ በበሽታው ህይወታቸው ያለፈው ደግሞ ከ1.3 ሚሊዮን በላይ ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ማዕከል አመላክቷል። በሌላ በኩል የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ኮሮና ቫይረስ በምርመራ ከተገኘባቸው የፓርላማ አባል ጋር በቅርበት መገናኘታቸውን ተከትሎ እራሳቸውን በድጋሚ ለይተው እንዳሉም ተገልጿል። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መርሃ ግብሮች ጋር ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቪኦኤ አምሃሪክ ብላችሁ በማኅበራዊ መገናኛ ገጾቻችን ላይ ከፈለጋችሁ ትኩስ መረጃዎችን ታገኛላችሁ። አሁን ወደ ቀዳሚው ዘገባ እንሻገር። በቤንሻንጉል ጉሙዝ መተከል ዞን ድባጤ በንጹሃን ዜጎች ላይ ጥቃት ያደረሱ ከ20 በላይ ጸረ ሰላም ኃይሎች ደመሰስኩ ብለዋል የክልሉ መንግስት። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በጉዞ ላይ የነበሩ ከ40 በላይ ንጹሃን ዜጎችን የገደሉ የህወሓት ተላላኪዎች የሆኑ የጉሙዝ ተወላጆች መሆናቸውን አረጋግጠናል ብለዋል። ከዚህ ጋር ተያይዞ ቤት ንብረታቸው በእነዚህ ታጣቂዎች የተቃጠለባቸው 1200 የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ጽህፈት ቤት ገልጿል። ናኮር መልካ ተጨማሪውን ይዟል።
የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በመተከል ዞን ድባጤ ወረዳ ከትናንት ወዲያ ቅዳሜ በህዝብ ማመላለሻ አውቶቡስ ውስጥ በነበሩ ንጹሃን ዜጎች ላይ በደረሰው ዘግናኝ ጥቃት ከ40 በላይ ሰዎች ተገድለዋል ብለዋል። ጥቃቱን ያደረሱት ደግሞ የህወሓት ተላላኪ የሆኑ የጉሙዝ ተወላጆች ናቸው ብለዋል።
ጉዞ ላይ የነበረው ባስ ላይ ነው ጥቃት ያደረሱ። እንግዲህ ያደረሱትን ጥቃት ለሁላችንም በጣም የምናወግዝ ብዙ ሆነ። አሰቃቂ እና በጣም ከሰው ልጅ የማይጠበቅ ድርጊት ነው የተፈጸመው እና በርካታ ዜጎች ህይወታቸው አጥተዋል። ይህ እስካሁን የነበረው የሟች ቁጥር የተባለው ባስ ውስጥ የነበረው ሰው ነው ሙሉ በሙሉ ጠፍተዋል ማለት ይቻላል። ያው ወደ 40 የሚሆን ንጹሃን ዜጎች ላይ ነው ጉዳት የደረሰው። ባልታሰበ ሁኔታ ነው። በሌላ አቅጣጫ ኦፕሬሽን እየተሰራ ሳለ ነው እንግዲህ እነሱ ባልታሰበ በሰላሙኑ መስመር ሲንቀሳቀስ የነበረው ትራንስፖርት ላይ ነው ህዝቡ ላይ ጥቃት ያደረሱ። ቀጥታ አሁን እነዚህ ድርጊት የፈጽሙ ሰዎች በብሔር ያው የጉሙዝ ተወላጅ ይሁኑ እንጂ ቀጥታ ተልእኮ የተሰጣቸው ከህወሓት ነው። የህወሓት ተልእኮ ነው እያስፈጽሙ ያሉ። አሁን ግን የመዳከም አዝማሚያ ሲታይባቸው ተስፋ ወደ መቁረጥ አካባቢ ሲደርሱ ነው እንደዚህ አይነት ጭካኔ የተሞላበት ድርጊት እየፈጽሙ ያሉ።
የክልሉ ቃል አቀባይ አቶ መለሰ በየነ ትናንት በሰጡት መግለጫ ጥቃት አድራሾቹ ከህወሓት የጥፋት ተልእኮ የተቀበሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለው ነበር። ጥቃቱ ማንነትን ወይም ሃይማኖትን መሰረት ያደረገ አልነበረም ያሉት ኃላፊው ታጣቂዎቹ በተሽከርካሪው ላይ የነበሩ ግለሰቦችን ሙሉ በሙሉ በሚባል ሁኔታ ማጥቃታቸውን ገልጸዋል። ጥቃት ፈጻሚዎቹ ላይ የመንግስት ጸጥታ ኃይሎች እርምጃ ወስደው ከ20 በላይ የሚሆኑትን መግደላቸውን አክለው አብራርተዋል።
ከየብሔረሰቡ ነው እንግዲህ የሽፍታት የሚያደርጉት ድርጊት ብሔረሰብ አይለዩም፣ ሃይማኖት የለውም። ጥቃቱ ሲፈጽሙ ግን ያው ከጉሙዙም ከአማራም ከአገውም ከሽናሻው ነው የነበረው ተሳፋሪ ነው እንግዲህ ያው የተወጣጣ ብሔረሰብ ስለነበረ ጥቃት የደረሰባቸው። የእኛም የጸጥታ ኃይሉ እንግዲህ ይህን በነበራቸው ስራ ላይ ኦፕሬሽን ይህን መረጃም እንደደረሰ ወደ ቦታው አቅንቶ ቶሎ ደርሶ እርምጃ የተወሰደበት ሁኔታ ነው የነበረው። ከጠላትም ወደ ከ20 በላይ የሚሆንና ከነ መሳሪያቸው እርምጃ ተወስዶ እንደገና የተጠቃበት ሁኔታ የተመታበት ሁኔታ ነው የነበረው።
ጥቃት ፈጻሚዎቹ የህወሓት ተላላኪ የሆኑ የጉሙዝ ተወላጆች መሆናቸውንም አረጋግጠናል ይላሉ አቶ ጋሹ።
መቀሌ ድረስ ሂዶ ስልጠና ወስዶ ገንዘብም ተከፍሏቸው በአበል መልክ እንደገና በተለያዩ ባንክ ብር እየተላከ ሎጂስቲክ መጠቀሚያ ለዚህ ፍረ ማስፈጭነት ተብሎ የተላከው ስንት ማረጋገጫዎች ስላሉ እኮ ነው። ዝም ብለህ ከመሬት ተነስተን ሳይሆን የምናወራው ይታወቃሉ። ከምን ይዛቸው ሰዎችም እኮ በአንድ በታቸው እየመሰከሩ ነው። ህግ የማስከበር ስራ በርካታ አሁን ግሽፍታ ምን ይዛቸው የተማረኩ ሰዎች አሉ። በተለያየ ተቋማም ይዘን በህግ ቁጥጥር ስር ካሉ ሰዎች ላይ ይህን እያረጋግጡልን ነው።
ከዚሁ ጋር ተያይዞ ታጣቂዎቹ ቤት ንብረታቸውን ያቃጠሉባቸው 1200 የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል።
ዛሬ ማለት ነው ሰኞ ጠዋት 12 ሰዓት አካባቢ ላይ ሰዎች ተፈናቅሎ በድባጤ ሃይስኩል ላይ ተጠልሎ እንዳሉ ነው የሰማ ነው። ብዛታቸውም ወደ በአባወራ ደረጃ ወደ 300 የሚሆኑ በቤተሰብ ደረጃ ወደ 1200 የሚሆኑ ናቸው። በእነዚህ ያው እንጂዎች ሌሎች አካላት መግባት አይችሉም። መንግስት ግን በበኩሉ የሚችለውን ሁሉ ለማድረግ ርብርብ እያደረገ ነው። ከዚህ ከሶሳ ተነስተን ወደዛ ለመሄድ በጸጥታ ምክንያት በኮንቦይ እና በእጀባ ስለሚሄዱ ብዙ ቀን ሊወስድብን ስለሚችል እዛው አካባቢ ካለን ጊዜያዊ መጋዘን ላይ ወደ 100 ኩንታል እህልና ወደ 25 ሲኤስቪ ወይም ተጨማሪ የህጻናት አልሚ ምግብ፣ ወደ 600 ሊትር ዘይት እና ስቶክ ያለው አልባሳት ከቻግኒ የመኪና ውድድር እያደረግን ነው። አሁን የመከላከያ እጀባ እንዲያደርጉ እየተነጋገርን ያለ ነው። ዞሮ ዛሬ ከሰዓት ወይም ነገ ጠዋት ይሄ የነፍስ አድን የመጀመሪያ ደረጃ እርዳታ እንደሚደርስላቸው ነው። ከዚሁም ጎን ለጎን ከፌዴራል መንግስት ጋር እየተነጋገርን ነው ምላሽ ለመስጠት ማለት ነው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ቤኒሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል ትናንት መግለጫ አውጥቶ ነበር። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት የበርካታ ንጹሃን ዜጎች ህይወት በታጠቁ ኃይሎች ማለፉ ሲዘገብ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ናኮሩን ለቀደመው ዘገባው አመሰግናለሁ። ይህ በእንዲህ እንዳለ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ ከትናንት በስቲያ በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። በአማራ ክልል ብሔር ተወላጆች ላይ ደረሰ ያሉትን በደል የዘረዘሩት ተሳታፊዎች ዘርን በለየ ጥቃት ውስጥ የተሳተፉ ለፍርድ እንዲቀርቡ ጠይቀዋል። በዚህ ትዕይንተ ህዝብ ላይ የኢትዮጵያ መንግስት በተለያየ መንገድ በአማራ ብሔር ላይ ለተከታተሉ እልቂቶች አስተዋጽኦ አድርጓል በሚልም ወቀሳ ተሰምቷል። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው እንዲህ ያለው ወቀሳ በተሳሳተ መረጃ ላይ የተመረኮዘ መሆኑን ይናገራሉ። ዝርዝሩ በመቀጠል ይሰማል። በዋሽንግተን ዲሲ የዩናይትድ ስቴትስ መንግስት ወሳኝ ተቋማት መናገሻ በሆነው ካፒታል ሂል ትናንት ረፋድ ላይ የተካሄደው ትዕይንተ ህዝብ መጠነኛ ተሳታፊዎች የነበሩት ቢሆንም ተሳታፊዎቹ በበርካታ የአማራ ብሔር ተወላጆች ላይ ተደራርበዋል ያሉትን በደል ለማሰማ ተውለውታል። እውቁ የኪነ ጥበብ ሰውና የለውጥ አራማጅ አበበ በለው በትዕይንተ ህዝቡ ላይ ሀሳባቸውን ካጋሩት መካከል ናቸው።
እዚህ 40 ዓመት በተለይ ደግሞ ላለፉት 30 ዓመት በኢትዮጵያ ውስጥ ይደረግ የነበረው ግድያ ማን ማስተር ማይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁልጭ አድርጎ የሚያሳያቸው ይመስለኛል። ለዚህ ነው ወይ በትግራይና በጎንደር ክፍለ ሀገር ወሰን በአንድ ቀን 600 ሰው በተደራጀ መልክ አንተ እገሌን ግደል፣ አንተ እገሌን ግደል፣ ስትገለው በዚህ መልክ ነው ተብሎ በምን ዳምር ዱብዳ የተበሳጨ ሰው ያደርገዋል ብላችሁ የምትገምቱት አይመስለኝ። ይሄ በደንብ ቀደም ብለው የተዘጋጁበት አሳይመንት የተሰጣቸው ማን ምን እንደሚያደርግ በደንብ አቀነባብረው እየመሩ ያሉ ኃይሎች መኖራቸውን ያሳያልና ያለፉትን ግድያዎች ብቻቸው ራንደም አይደሉም፣ ድንገት አይደሉም፣ የተናደደ ሰው አይደለም የሚያደርጋቸው።
ይህ ትዕይንተ ህዝብ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና ሲቪክ ማህበራት ያዘጋጁት እንደሆኑ የነገሩን ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ተመስገን መንግስቱ ሰልፉን ለመጥራ ምክንያት የሆኑ ጉዳዮችን ነግረውናል።
ኢትዮጵያ ውስጥ በአማራ ህዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጨፋጫፊዎችም ለህግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምፅ ለማሰማት ነው። በመጀመሪያ ደረጃ የዘር ጭፍጨፋ የሚባለው ነገር እንዲሁ በቀላሉ የሚገለጽ ነገር አይደለም። በእንግሊዝኛው ጀኖሳይድ ተብሎ የሚጠራው ተርም በዛ ደረጃ የሚፈጸም ጥቃት ለመሆኑ መጀመሪያ መተማመን ያስፈልጋል። ዛሬ በምናደርገው ሰልፍ ውስጥ አንዱ አጉልተን የምንጠቀመው ቃል ጀኖሳይድ የሚለውን ተርም ነው ማለት ነው። የዘር ጭፍጨፋ እየተደረገ መሆኑን መጀመሪያ መተማመን ይገባናል። አሁንም ቢሆን የዘር ጭፍጨፋ የለም አልተፈጸመም ብለን የምናስብ ከሆነ ከፊት ለፊታችንም የተጋረጠውን አደጋ ለመከላከል ዝግጁ አለመሆናችንን እና ፍቃዱም እንደሌለን ስለሚያሳይ እሱን ዝምታ መስበር ነው የምንፈልገው በዋናነት። ከዛም ባሻገር እስካሁን ድረስ በዛ የዘር ጭፍጨፋ ውስጥ ተሳትፎ ያደረጉ የመንግስት አካላትንም ጨምሮ ልዩ ልዩ ጽንፈኛ ቡድኖች አሉ። እነሱንም የማጋለጥ አላማ አለን።
የኢትዮጵያ መንግስት የአማራ ብሔር አባላት ላይ ያነጣጠሩ ጥቃቶችን በዘር ማጥፋት ወንጀልነት ለመመደብ ማመንታቱን በመጥቀስ የወቀሱት አቶ ተመስገን በተለያዩ የሀገሪቱ ስፍራዎች የደረሱ እልቂቶች በማነሳሳት በመንግስት ዘንድ ሰፍኗል ያሉትን ዝምታ ለመስበር ሰልፉ እንዳቀደም ያውሳሉ።
ትክክል ነው። እንዳውም የሰልፋችን ዋናው መልእክትም እየተፈጸመ ያለው ጭፍጨፋ መንግስት መር ስርዓታዊ የዘር ጭፍጨፋ የሚል ነው። መንግስት መር ያልንበት ምክንያት የኢትዮጵያ መንግስት እንደሚታወቀው የዜጎችን መብት የማስከበር እና የዜጎችን ደህንነት የመጠበቅ መንግስታዊ ግዴታውን እንዳልተወጣ ይታወቃል። ከዛም ባሻገር በዘር ጭፍጨፋ ውስጥ በመንግስት መዋቅር ውስጥ ተሳትፎ የሚያደርጉ የመንግስት ባለስልጣናት እንደተሳተፉ መረጃዎቹ አሉን። ይሄ ለሁሉም ግልጽ የሆነ ነገር ነው። ከምንም በላይ ግን ዛሬ እኛ ሰላማዊ ሰልፍ እንድንወጣበት ያስገደደንና በዋናነትም ልንሰብረው የምንፈልገው ዝምታ ከዘር ጭፍጨፋው ጋር በተገናኘ የተደረገውን ድናያል ነው። ከጠቅላይ ሚኒስትሩ ጀምሮ እስከታች የቀበሌ መዋቅር ድረስ በተቀነባበረ ሁኔታ የዘር ጭፍጨፋው እንዳልተፈጸመና የተደረገው ጥቃት እንዲሁ የእርስ በርስ ግጭት እንዲመስል የተቀነባበረ ስራ ተሰርቷል።
ማንነት ላይ አነጣጥረው የሚፈጸሙ ወንጀሎችን በተመለከተ ኢትዮጵያ መንግስት እየወሰዳቸው ናቸው የሚሏቸውን እርምጃዎች የሚጠቃቅሱት በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው በሰልፉ አስተባባሪዎች የቀረቡ ትችቶች በተሳሳተ መረጃ ላይ የተመረኮዙ መሆኑን ያምናሉ።
በመጀመሪያ አሁን ቀደምም ባለፈው ሳምንት እንደዚህ አንድ ሰልፍ ነበር። በቀጥታ ወደ ኤምባሲያችንም ተወካዮቹ መጥተው የገለጹት ነገር መንግስት በህዋት መራሹ ህገወጥ ቡድን የተጀመረው በሰራዊታችን ላይ የተጀመረው ጥቃት እና እሱን ተከትሎ መንግስት እየወሰደ ያለው ህግን የማስከበር እርምጃ እንደሚደግፉ ነው ያረጋገጡልኝ። ስለዚህ አሁንም በተደረገው ህግ የማስከበር እንቅስቃሴ ውስጥ የሚሸሸ ቡድን ጥቃት እያደረሰ እና በንጹሃን ላይ ግፍ እየፈጸመ እየሄደ እንደሆነ ያው በቅርቡ በተለያዩ ኢንተርናሽናል ተቋማት ጭምር የወጣው ነገር የሚያሳየው ነው። ስለዚህ እንደ አይነት አሁን የተባለው አይነት ወደኛ አልደረሰንም። የሚያነሱ አካላት ካሉ ደግሞ ያው ስም የማጥፋትና ፍጹም ሚስኢንፎርሜሽን እንደሆነ ነው።
አምባሳደር ፍጹም መንግስት ከትልልቅ ባለስልጣናቱ ጀምሮ እስከ ወረዳ ሹመኞቹ ድረስ በተለያየ ደረጃ ቡድን መሰረት ባደረጉ ጥቃቶች ተሳታፊ ሆኗል፣ እየደረሱ ያሉ ጥቃቶችንም ተገቢ አጠራር ነስቷቸዋል የሚለውን ወቀሳም አይስማሙበትም።
ማለት እነሱ ሐሳባቸውን በመስተርስ መልክ ሊገልጹ ይችላሉ። በመንግስት በኩል አሁን በፊትም ማንነትን ማዕከል አድርጎ በዋናነት በአማራ ህዝብ ላይ የተደረገው ጭፍጨፋ ኢሰብአዊ ድርጊት መሆኑን መንግስትም ኤምባሲያችንን በተደጋጋሚ አውግዘናል፣ አሁንም እናወግዛለን። ተለያዩ ሁኔታዎች የፌዴራሊስት ኃይሎች በሚል ጭምር በተለያዩ ቦታዎች በመለመላቸው አካላት የተደረጉ የተለያዩ እንቅስቃሴዎች እንደነበሩ፣ በአሁኑ ሰዓትም ደግሞ እጃቸው ያለባቸው አካላትም በመማረክም ላይ ያሉበት ሁኔታ እንዳለ እያየን ነው። ስለዚህ ጊዜ የበለጠ እየገለጠው ይመጣል። አሁን የኢትዮጵያ ህዝብ በአንድነት ሆኖ አገሪቱን ለማተራመስ የሚንቀሳቀሰውን ኃይል ለህግ ተገዥ እንዲሆን ማድረግ ነው እንግዲህ ትልቁ በመሰራት ላይ ያለው። እንግዲህ ይህ ኃይል ለህግ እስኪቀርብ ድረስ የተጀመረው ህግን የማስከበር ተግባር ተጠናክሮ የሚቀጥል ነው የሚሆነው። በተለያዩ ሁኔታዎች ሚስኢንፎርሜሽን የተጋለጡ አካላትም ትክክለኛውን መረጃ ሰከን ብለው እንዲያዩና ከህዝባችን ከመንግስት ጎን እንዲቆሙ ነው በዚህ አጋጣሚ ጥሪ ማቅረብ።
ኢትዮጵያ ውስጥ ከፍተኛ የህዝብ ቁጥር ካላቸው መካከል አንዱ የአማራ ህዝብ ነው። የዛሬ 13 ዓመት ገደማ የወጣው የብሔራዊ ህዝብና ቤት ቆጠራ መዝገብ የአማራ ህዝብ ከኢትዮጵያ ህዝብ ቁጥር ከአንድ አራተኛ በላይ እንደሚሸፍን ይጠቁማል። 96130 ኪሎ ሜትር ካለው የክልሉ ግዛት ተሻግረው በሚሊዮኖች የሚቆጠሩ የብሔሩ ተወላጆች በተለያዩ የሀገሪቱ ክፍሎች ውስጥ ይኖራሉ። ምዕራብ ኦሮሚያና ቤንሻንጉል ጉሙዝ ክልልን ጨምሮ በተለያዩ ስፍራዎች የብሔሩ ተወላጆች በተለያዩ ጊዜያት ዘርን የለየ ጥቃት እንደደረሰባቸው አምነስቲ ኢንተርናሽናልን የመሰሉ የሰብአዊ መብት ተሟጋጅ ተቋማት ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ነው በመደመጥ ላይ የሚገኘው። ማናቸውም አስተያየቶች ቢኖሯችሁ በማኅበራዊ መገናኛዎች በኩል ቪኦኤ አምሃሪክ በተሰኘው ገጻችን ልታገኙ ትችላላችሁ። በጦርነትና በተለያዩ የጸጥታ ችግሮች በታመሰችው ምዕራብ አፍሪካዊቷ ሀገር ማሊ ሙዚቃ ትልቅ ቦታ አለው። በኮቪድ-19ና በነበሩ የጸጥታ ችግሮች ከዓመት በላይ ለሆነ ጊዜ ተራዝሞ የቆየው ዓለም አቀፍ የሀገርኛ ግጥምና ቀልዶች ፌስቲቫል ፊሽ ተጀምሯል። የ23 ዓመቷ አይሻ ድዋራ በተለምዶ በድፍረት የማይነሱ የሴቶች እኩልነትን፣ ግርዛትን የመሳሰሉ ሀሳቦችን እንደወረዱ በዘፈቀደ የሚባሉ ሀገረሰብ ግጥሞች ውስጥ አሰባጥራ እያቀረበች ነው። ኤደን ገረመው የአኒ ሪስንበርግን ዘገባ እንደሚከተለው አሰናድተዋለች።
የ23 ዓመቷ አይሻ ድዋራ እንደወረዱ በተመልካችና በታዛቢዎች ፊት የሚገጠሙ የሀገረሰብ ግጥሞችን ማቅረብ የጀመረችው የሁለተኛ ደረጃ ተማሪ ከነበረችበት ጊዜ አንስቶ ነው። እንደ አውሮፓውያን አቆጣጠር ከ2015 ጀምሮም ራሷን የሀገረሰብ ገጣሚ በማድረግ በማሊ ዓለም አቀፍ የግጥምና የቀልድ ፌስቲቫል ፊሽ ላይ ስትሳተፍ ቆይታለች። እንደ አይሻ ያሉ ገጣሚዎች በተመልካቾች፣ ዳኞችና ታዛቢዎች ፊት ግጥማቸውን በዘፈቀደ ያወርዳሉ። ተመልካቾቹም ታዲያ ሲያሻቸው ተቀበል እያሉ ግጥም ያክላሉ። ለእሷ ይሄ የጥበብ ዘርፍ ሰዎችን መቀስቀሻ ነው። የማሊ ሴቶችና ወጣቶችን ሕይወት ለማሻሻልና ታሪካቸውንም አጉልቶ ለማውጣት ግጥሙን ትጠቀምበታለች። አይሻ የምታነሳቸው ሀሳቦች ብዙ ጊዜ በሰዎች ዘንድ እንደ ድፍረት እንደሚቆጠሩባት ነው የምትገልጸው።
The subjects that I talk about, often people think that they're too...
እኔ ማነሳቸውን ሐሳቦች ብዙ ጊዜ ሰዎች እንደ ድፍረት ይቆጥሯቸዋል። ስለ ልጃገረድ ሴቶች ግርዛት አነሳለሁ። ይህ ሐሳብ አብዛኛውን ጊዜ አፍሪካ ውስጥ እንደ ነውርና የሚያሳፍር ጉዳይ ነው የሚወሰደው። ሌሎች ሰዎች ደግሞ ያደንቁኛል። ምክንያቱም ደግሞ ብዙ ሰዎች ይህን ሐሳብ ማንሳት ስለማይደፍሩ ነው።
ጥልቅ የሆነ የሙዚቃና የአፈ ታሪክ ባህል ባላት በማሊ ውስጥ ይህ የግጥም ዘይቤ አዲስ ነው። ማሊ ለአፍሪካ ሙዚቃ መሸጋገሪያ ተደርጋ ነው የምትወሰደው። በዘፈቀደ የሚወርድና በህዝብ ፊት የሚቀርብ ግጥም በማሊ እንደ አውሮፓውያን አቆጣጠር በ2006 ነው የተጀመረው። በአመቱ በ2007 በአሜሪካ ተወዳጅና ገናና ሆነ። የማሊ የአርቲስቶች ፌዴሬሽን አባል የሆኑት ጄል ማዲ ሴሴኮ ይህ የግጥም ዘይቤ የማሊ የሙዚቃ አንድ አካል ነው ይላሉ።
Slam poets for us, they are full-fledged musicians. We accept them as being
እንደወረደ በዘፈቀደ የሚባሉ የሀገረሰብ ግጥም ገጣሚዎችን እንደ ሙዚቀኛ ነው የምንቆጥራቸው።
ይህ ፌስቲቫል በማሊ በነሐሴ ወር በነበረው የመፈንቅለ መንግስትና በዓለም ዙሪያ ባለው የኮቪድ-19 ወረርሽኝ ምክንያት በዚህ አመት ከታቀደለት ጊዜ በሁለት ወር ዘግይቶ በህዳር ወር ውስጥ ነው የሚካሄደው። አይሻ ታዲያ ለረጅም ጊዜ ከተቋረጠ በኋላ ድጋሚ ፌስቲቫሉ በመጀመሩ ትልቅ ደስታ እንደምትሰማት ትገልጻለች።
I have joy in my heart. It's like a child who could walk and suddenly he fell.
ልቤ በጣም ነው በሐሴት ተሞላው። መራመድ የጀመረ ልጅ በድንገት ወድቆ መራመድ ካቃተው በኋላ ሐኪሙ መጥቶ መሄድ ትችላለ ሲለው የሚሰማው አይነት ስሜት ነው የሚሰማኝ። ስለዚህ አሁን በጣም ደስተኛ ነኝ።
You can imagine the joy. So I have this joy.
ይህ አመታዊ ፌስቲቫል አግራቷ በሚባል ተቋም አማካኝነት ነው የሚካሄደው። አግራቷ በማሊ የመጀመሪያው የሀገረሰብ ግጥም ገጣሚ በሆነው አዚስ ኮኔ አማካኝነት የተቋቋመ ሀገር በቀል ተቋም ነው። አዚስ ኮኔ ይህ ፌስቲቫል ማሊን ከገባችበት ቀው ያነቃቃታል ብሎ ያስባል።
ሁላችንም እንደምናውቀው 2012 የጎረጎሰውያን ዘመን ጀምሮ ማሊ የተለያዩ የጸጥታ፣ የፖለቲካና የማህበረሰባዊ ቀውሶች አጋጥመዋታል። ስለዚህ ይህን ፌስቲቫል ለሰላምና የማህበረሰብ ትብብር ስንል ነው የምናደርገው።
So we saw that it's important for us today to hold this festival in the name of peace and social cohesion.
በዚህ አመት ማሊ በሀገር ውስጥ የእርስ በርስ ጦርነትና በኮቪድ-19 እየተናጠሽ ትገኛለች። ይህም ታዲያ ባህላዊና ስነ ጥበባዊ እንቅስቃሴዎችን አዳክሟቸዋል። ቢሆንም ግን አሁንም ድረስ ለሀገራቸው ቀና ህልምን የሰነቁ ወጣት ገጣሚያን ጥረታቸውን ይቀጥላሉ።
አድማጮች፣ አሁን የደረሰን ዜና አለ። በመቀሌ ከተማ በዛሬው ዕለት የቦምብ ድብደባ መካሄዱ ተሰምቷል። በዚያ የሚገኘው ሙልጌታ ጽባ አጭር ዘገባ ልኮልናል።
በመቀሌ ከተማ ዛሬ ረፋድ ለ5:30 ጉዳይ የጦር አውሮፕላን ድብደባ ተፈጽሟል። በከተማዋ ምስራቃዊ አቅጣጫ ነው ድብደባው የተፈጸመው። ባሎኒ ተብሎ በሚታወቅ ስቴዲየም ጀርባ ነው መፈጸሙ የተመለከትኩት። በአካባቢው ትልቅ የጭስና አቧራ ምልክት ታይቷል። ድብደባው በተፈጸመበት ቦታ ሄጄ እንደተመለከትኩት በሶስት ቦታዎች በድብደባ የተፈጠሩ የተባሉ ጉድጓዶቹ አይቻሉም። የአካባቢው ነዋሪዎች እንደገለጹት ቦታው አንድ ሰው ጉዳት እንደደረሰበት ነው። የክልሉ መንግስት ደግሞ በመቀለ ከተማ የአየር ድብደባ በንጹሐን ወገኖች ላይ መፈጸሙ ከመግለጽ ውጭ ዝርዝር ነገር አልገለጸም። በአካባቢው የመቀለ ቅዱስ ጊዮርጊስ ቤተክርስቲያን የፈለገ ህይወት ተማሪዎች የሚኖሩበት ቤቶች በውስን ፈርሷል። እንዲሁም የአካባቢው ነዋሪዎች ቤቶች በፍንዳታው ጉዳት እንደደረሰባቸው ተመልክቻለሁ። የትግራይ ክልል መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ለዓለም አቀፍ ማህበረሰብ ባወጡት መግለጫ በትግራይ ክልል አፍሪካውያን የሌላቸው ጦር መሳሪያዎች፣ ሰው አልባ በራሪ ድሮኖች ጭምር ህዝብ ላይ ጥቃት እየፈጸሙ ናቸው በማለት ከሷል። በዚህም የዓለም አቀፍ ማህበረሰብ ሊኮንነው ይገባል በማለት ነው በመግለጫቸው ያመለከቱት። የትግራይ ህዝብ በኢትዮጵያና ኤርትራ የመከላከያ ሰራዊት እንዲሁም የአማራ ክልል የጸጥታ ኃይል በተጨማሪ ደግሞ አፍሪካውያን ባልሆኑ አካላት የተቀናጀ ጥቃት እየተፈጸመበት ይገኛል በማለት ነው የገለጹት። አፍሪካዊ ባልሆኑ ያሉት ግን የትኛው ሀገር መሆኑ በግልጽ አላስቀመጡም። በሌላ ዜና በመቀለ ከተማ የባንክ አገልግሎት ተጀምሯል። የስልክና ኢንተርኔት አገልግሎት እስካሁን አልጀመረም። የክልሉ ነዋሪዎች በሌላ አካባቢ ያሉ ቤተሰቦቻቸው ለማግኘት ተቸግሯል። የቀይ መስቀል ማህበር ባዘጋጀው የስልክ አገልግሎት እየተሰጠ በመሆኑ ብዙ ሰዎች ወረፋ ይዘው ቤተሰቦቻቸውን እያገኙ ናቸው። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለ።
እስካሁን ድረስ አብረን ስለነበር በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። ኤልያስ አስማረ ደግሞ መሰናዶውን አቀናብረዋል። ትዝታ በላቸው የመርሃ ግብሩ አርታኢ ናት። በነገ ዕለት እንገናኛለን። መልካም ምሽት። Make cool it time. Kalela Sheen.